ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብ ብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የካቲት 23 2010 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት አት ፖንቴፌክስ በተሰኘው የትዊተር ገጻቸው ላይ ባስተላለፉት መልእክት እንደገለጹት ጾም ይበልጡኑ ንቁ እንድንሆን ያደርገናል፣ እግዚአብሔርንና ባልንጀሮቻችንን እንድናስታውስም ያደርገናል፣ የእኛን ረሃብ የሚያረካ እግዚአብሔር ብቻ እንደሆነም ያስታውሰናል ማለታቸው ተገልጿል። የዛሬውን ለስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። በቅድስት መንበር ስር የሚተዳደረው የእምነት አስተምሮ ወይም አንቀጸ እምነት ተንከባካቢ ቅዱስ ማህበር በየካቲት 22 2010 ዓ.ም በመላው ዓለም ለሚገኙ የካቶሊክ ቤተክርስቲያን ብፁዓን ጳጳሳት በአንዳንድ የክርስቲያኖች መዳን ሁኔታ ላይ ያተኮረ እግዚአብሔር ወሰነ ወይም የእግዚአብሔር በጎ ፍቃድ በሚል አርዕስት አዲስ ሐዋርያዊ መልእክት በትላንትናው ዕለት ለንባብ ማብቃቱን በትላንትናው ዕለት መግለጻችን ይታወሳል። በቅድሚያ የዚህን ሐዋርያዊ መልእክት የመጀመሪያ ክፍል እናስደምጣችኋለን። በኢየሩሳሌም የሚገኘው የጌታችን የኢየሱስ ክርስቶስ መካነ መቃብር በሚገኝበት ስፍራ ላይ የሚገኘው ቤተ ክርስቲያን ክፍት ሆኖ እንዲቆይ መወሰኑ መገለጹን፣ በፓኪስታን ክርስቲያኖች ላይ የዛሬ 7 ዓመት ገደማ በአሸባሪዎች በተቃጣው ጥቃት ያለፉ ሰዎች በዛሬው ቀን መታሰቢያቸው እንደሆነ መገለጹን የሚያመለክቱ ዜናዎችን በዛሬው ቀን ዝግጅታችን ወደ እናንተ አድማጮቻችን ጆሮ በቅደም ተከተል የምናደርሳቸው የዛሬው ቀን ዘገባዎቻችን ይሆናሉ። በመጨረሻም አሁን ያለንበትን የአብይ ጾም አስመልክተን እምነታችን ይህ ነው በሚል አርዕስት ወደ እናንተ አድማጮቻችን በዛሬው ዕለት የምናቀርብላችሁ አስተምሮ የኢትዮጵያ ካቶሊካዊ ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን የካቶሊክ እምነታችን ምንነት ካቶሊክ በመሆናችን የሚሰማን ደስታ በሚል አርዕስት ካሳተመው መጽሐፍ ላይ በስቅለተ ዓርብ ዕለት የክርስቲያን መስቀል በልዩ ሁኔታ እናከብራለን፣ ለእርሱ ያለንን ፍቅርና አክብሮት እንገልጻለን በሚል አርዕስት የሰፈረውን አስተምሮ በመጨረሻው ክፍል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን።
በቅድስት መንበር ስር የሚተዳደረው የእምነት አስተምህሮ ወይም አንቀጸ እምነት ተንከባካቢ ቅዱስ ማህበር በየካቲት 22 ቀን 2010 ዓመተ ምህረት በመላው ዓለም ለሚገኙ የካቶሊክ ቤተክርስቲያን ብፁዓን ጳጳሳት በአንዳንድ የተወሰኑ የክርስትና መዳን ሁኔታዎች ላይ ያተኮረ በላቲን ቋንቋ ፕላክዊት ዴዮ በአማርኛው በግርድፉ ሲተረጎም እግዚአብሔር ወሰነ ወይም የእግዚአብሔር በጎ ፈቃድ በሚል አርዕስት አዲስ መልእክት በትናንትናው ዕለት ለንባብ ማብቃቱን በትናንትናው ዕለት መግለጻችን ይታወሳል። ይህ ለመላው የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት የሰው ልጅ የመዳን ሁኔታን በተመለከተ የቤተ ክርስቲያንን አስተምህሮን ከግምት ያስገባ መልእክት እንደሆነ ለመረዳት የተቻለ ሲሆን፣ አሁን ቤተ ክርስቲያን የሰው ልጅ የመዳን ታሪክን በተመለከተ እየተጠቀመችበት ያለው ልማዳዊ የሆነ እምነትና አስተምህሮ አሁን በሚንገኝበት ዘመናዊ ዓለማችን ለሚኖሩ አንዳንድ ሰዎች ግራ የሚያጋባ ወይም ለመረዳት አስቸጋሪ በሆኑ የተነሳ ይህንን የቤተ ክርስቲያን አስተምህሮ በይበልጥ አሁን ባለንበት ዓለም የሚገኙ ሰዎች በጥልቀት መረዳት እንዲችሉ ለማድረግ ጠለቅ ያለ ማብራሪያ የተሰጠበት ሐዋርያዊ መልእክት እንደሆነ ከደረሰን መረጃ ለመረዳት ተችሏል። ክቡራንና ክቡራት አድማጮቻችን፣ ከዚህ በመቀጠል የእግዚአብሔር በጎ ፈቃድ በሚል አርዕስት በትናንትናው ዕለት በቅድስት መንበር ስር በሚተዳደረው የእምነት አስተምህሮ ወይም አንቀጸ እምነት ተንከባካቢ ቅዱስ ማኅበር ለንባብ ያበቃውን ሐዋርያዊ መልእክት የመጀመሪያ ክፍል እንደሚከተለው እናስደምጣቸዋለን። አብራችሁን በመሆን እንድትከታተሉ ከወዲሁ እንጋብዛለን።
እግዚአብሔር በጎ ፍቃድ መግቢያ ቁጥር 1 ሰው ሥጋ በለበሰው ቃል ማለትም በክርስቶስ አማካይነት ወደ አብና መንፈስ ቅዱስ ቀርቦ የመለኮታዊ ባህሪ ተካፋይ እንዲሆን ፈለገ። እግዚአብሔር ፈቅዶ በጥበቡና በቸርነቱ በክርስቶስ አማካይነት አስቀድሞ ባቀደው መሠረት የፍቃዱን ምስጢር እንድናውቅ አደረገ። ኤፌሶን ምዕራፍ 1 ቁጥር 9 ላይ እንደ ተጠቀሰው። እንግዲህ በዚህ ክስተት ጥልቅ የሆነ የእግዚአብሔር እውነታ እና ማኅበራዊ ደህንነት የተከበረው በክርስቶስ ነው። ክርስቶስ የመገለጥ ሁሉ ማዕከልና ማማ ነው። የሁለተኛ ቫቲካን ጉባኤ መለኮታዊ መገለጥ ቁጥር 2 ላይ እንደ ተገለጸው። በክርስቶስ አማካይነት መዳናችንን የሚገልጽ ማንኛውም ማስተምሮ ጥልቅ በሆነ መልኩ ሊሰጥ ይገባዋል። በጌታ በኢየሱስ እይታ ላይ ባተኮረ መልኩ ቤተ ክርስቲያን እናታዊ በሆነ ፍቅሯ አማካይነት እግዚአብሔር በመንፈስ ቅዱስ አማካይነት በዘመን ፍጻሜ በሰማይ በምድርም ያሉ ነገሮችን ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ኤፌሶን ምዕራፍ 1 ቁጥር 10 ላይ እንደ ተጠቀሰው የገባልንን የደህንነት ቃል ኪዳን ለሕዝቡ ታውጃለች። ይህ አሁን የእግዚአብሔር ቸርነት በጎነት በሚል አርዕስት የተጻፈው ሐዋርያዊ መልእክት ቤተ ክርስቲያን የነበራትን ታላቅ የሆነ የእምነት ባህልና ለየት ባለ ሁኔታ ደግሞ የርዕሰ ሊቃነ ጳጳሳት ፍራንችስኮን አስተምሮ ከግምት ባስገባ መልኩ የክርስቲያኖችን የመዳን ታሪክ በተመለከተ በአሁኑ ወቅት በሚገኘው ዘመናዊ ዓለማችን የሚገኙ አንዳንድ ሰዎች ይህ ዘመናዊ ዓለማችን ባመጣው ከፍተኛ የባህል ለውጥ ምክንያት ይህንን ጭብጥ ለመረዳት ስላዳገታቸው በዚህም ምክንያት ይህንን የክርስቲያን የመዳን ታሪክ የሚያመለክቱ አንዳንድ ሁኔታዎችን በማንሳትና በመግለጽ ማብራሪያ የሚሰጥ ሐዋርያዊ መልእክት ነው። ተራ ቁጥር 2 አሁን እየታዩ የሚገኙት የባህል ለውጦች በክርስትና የመዳን ታሪክ ትርጉም ላይ ተጽዕኖ አላቸው። ቁጥር 2 በዛሬው ዓለም ውስጥ የሚገኙ አንዳንድ ሰዎች ኢየሱስ የመላው የሰው ዘርና የሰው ዘር ብቸኛው አዳኝ ነው፣ የሐዋርያ ሥራ ምዕራፍ 4 ቁጥር 12 ላይ፣ ወደ ሮሜ ሰዎች ምዕራፍ 3 ከቁጥር 23 እስከ 24 ላይ፣ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 4 እስከ 5 ላይ፣ ቲቶ 2 ቁጥር 11 እስከ 15 ላይ የሚለውን የክርስትና እምነት የሚረዱት በጣም ግራ በተጋባ መልኩ ነው፣ ወይም ደግሞ ለመረዳት በጣም ያዳግታቸዋል። በሌላ በኩል ደግሞ ግለሰባዊነት ላይ ብቻ ያተኮረ ሰባዊነት ሰው ራሱን በራሱ የቻለ እንደሆነ አድርጎ በማቅረብ የሰው ስኬት በራሱ ወይም በራሷ ጥንካሬ ላይ የተመሰረተ እንደሆነ አድርጎ በማሳየት በራስ የመመካት ዝንባሌ ይፈጥራል። በዚህ መልከታ መሰረት ክርስቶስ እውነተኛ በሆነ ቃላትና ተግባራት የሚከናወኑ ሥራዎች ሁሉ እነዚህ ተግባራት በቃላትና በድርጊቶች እንዲገለጽ የሚያነሳሳው ተምሳሌት ክርስቶስ ነው ማለት ነው እንጂ ክርስቶስ በመንፈስ ቅዱስ አማካይነት ሰውን አዲስ ፍጡር በማድረግ በመንፈስ ቅዱስ አማካይነት ከእግዚአብሔር ጋር የሚያስታርቅ በመንፈስም አማካይነት በመካከላችን የሚኖር ጌታ አይደለም የሚለውን መልእክት ያሰማል። በሌላ በኩል ደግሞ ውስጣዊ የሆኑ የመዳን ራይ ውስጥ የተለመደ ክስተት እየሆነ መጥቷል። ይህም ራይ ጠንካራ የሆነ የግል ስሜት ላይ በመተማመን ወይም ደግሞ ከእግዚአብሔር ጋር አንድ ከመሆን ጋር የሚኖረውን ስሜት የሚመለከት ራይ ሊያመላክት የሚችል ራይ ሊሆን ቢችልም፣ ነገር ግን በሌላ በኩል ከሌሎች ጋር ያለንን ግንኙነት ማሻሻል፣ ሌሎችን መቀበል፣ ቁስሎቻቸው እንዲፈወሱ መርዳትና ከሰዎች ጋር ያለንን ግንኙነት መልሰን ማደስ ይኖርብናል። እግዚአብሔር ከፈጠረው ተፈጥሮ ጋር ሳይቀር ያለንን ግንኙነት ማደስ ወይም ማጠናከር ይኖርብናል የሚለውን ግንዛቤ ያስተጋባ እይታ ግን አይደለም። በዚህ አግባብ ወይም አመለካከት የክርስቲያን መዳን የሚለውን ጭብጥ በምንመለከትበት ወቅት ጌታችን ኢየሱስ ክርስቶስ የሰው ልጅ ስብዕና የተቀላቀለበትን ሥጋችንን የለበሰበትንና ታሪካችንን ታሪኩ ያደረገበትን ለእኛና ለደህንነታችን ሲል ቃል ሥጋ የሆነበትን ምስጢር ለመረዳት ይከብደናል ማለት ነው።
ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁ በቅድስት መንበር ስር የሚተዳደረው የእምነት አስተምህሮ ወይም አንቀጸ እምነት ተንከባካቢ ቅዱስ ማኅበር በየካቲት 22 ቀን 2010 ዓ.ም በመላው ዓለም ለሚገኙ የካቶሊክ ቤተ ክርስቲያን ብፁዓን ጳጳሳት በአንዳንድ የተወሰኑ የክርስትና መዳን ሁኔታዎች ላይ ያተኮረ በላቲን ቋንቋ ፕላኩዊት ዴዮ በአማርኛው በግርድፉ ሲተረጎም እግዚአብሔር ወሰነ ወይም የእግዚአብሔር በጎ ፈቃድ በሚል አርዕስት በትናንትናው ዕለት ለንባብ የበቃውን አዲስ የሐዋርያዊ መልእክት የመጀመሪያውን ክፍል ነበር። በነገው ዕለት የዚህን ሐዋርያዊ መልእክት ቀጣይ ክፍል እናስደምጣችኋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
በኢየሩሳሌም የሚገኘው የጌታችን የኢየሱስ ክርስቶስ መካነ መቃብር በሚገኝበት ስፍራ ላይ የሚገኘው ቤተ ክርስቲያን ክፍት ሆኖ እንዲቆይ መወሰኑ ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
በኢየሩሳሌም የጌታችን ኢየሱስ ክርስቶስ መቃብር የሚገኝበት ቤተ ክርስቲያን ክፍት ሆኖ እንዲቆይ መወሰኑ ተገለጸ። በእስራኤል ባለሥልጣናት በኩል የቀረበውን የግብር ክፍያ ሥርዓት በመቃወም ሁለቱ አብያተ ክርስቲያናት ማለትም የካቶሊክ እና የግሪክ ኦርቶዶክስ ቤተ ክርስቲያናት በኅብረት ሆነው የጌታችን ኢየሱስ ክርስቶስ መቃብር የሚገኝበት ቤተ ክርስቲያን እንዲዘጋ ሰኞ ዕለት ውሳኔን በማሳለፍ ተግባራዊ ማድረጋቸው ይታወሳል። ፊደስ የዜና ተቋም ይፋ ባደረገው ዘገባ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ለአብያተ ክርስቲያናት ተወካዮች በላኩት መልእክት መንግሥታቸው ከቤተ ክርስቲያን ተጠሪዎች ጋር በመምከር ለጉዳዩ ምላሽ እንደሚሰጥ መግለጻቸው ይታወሳል። የክልሎች ኅብረት ሚኒስትር በሆኑት በዛኪ ሃንግብን የሚመራ ምክር ቤት እንዲቋቋም ጠቅላይ ሚኒስትሩ ገልጸው ነበር። ከጠቅላይ ሚኒስትር ጽፈት ቤት በወጣው ትእዛዝ መሠረት የኢየሩሳሌም ማዘጋጃ ቤት በአብያተ ክርስቲያናት እጅ በሚገኙ ንብረቶች ላይ የተጣለውን አዲስ የግብር ሥርዓት ለጊዜው ተግባራዊ እንዳይሆነ መደረጉ ታውቋል። የሚኒስትር ሐነግቢ ምክር ቤት ከጠቅላይ ሚኒስትር ጽፈት ቤት የወጣውን ትእዛዝ በመጥቀስ እንዳስታወቀው ባለፉት ጊዜያት ለ99 ዓመታት ውል ተፈርሞባቸው ሲከራዩ በቆዩት በርካታ የአብያተ ክርስቲያናት ንብረቶች ጉዳይ በዝርዝር እንደሚመለከትና አብያተ ክርስቲያናትም ያለባቸውን ዕዳ መክፈል እንዲያስችላቸው በማለት በሽያጭ ያዛወሯቸውንም ንብረቶች እንደሚመለከት ገልጿል። የእስራኤል ፓርላማ ንብረትነታቸው የአብያተ ክርስቲያናት የሆኑ ቦታዎችንና ንብረቶችን በውርስ መልክ ለእስራኤል መንግሥት ማዛወር የሚያስችሉ ሕጎችን ለማውጣት ጥናት ሲያደርግ መቆየቱ ታውቋል። አሁን በእስራኤል መንግሥትና በአብያተ ክርስቲያናት መካከል የሚነሱ ማንኛውም አወዛጋቢ ጉዳዮች በሕግ እንደሚታገዱ ታውቋል። ከእስራኤሉ ጠቅላይ ሚኒስትር ጽፈት ቤት የወጣው መግለጫ እንዳስገነዘበው እስራኤል በመካከለኛው ምሥራቅ አገሮች ውስጥ የክርስትና እምነት ተከታዮችና የሌሎች እምነቶች ተከታዮችም እምነታቸውን ለመግለጽ ሙሉ ነጻነት ያለባት ብቸኛዋ ሀገር በመሆኗ ኩራት ይሰማናል ብሏል። በኢየሩሳሌም የጌታችን ኢየሱስ ክርስቶስ መቃብር የሚገኝበትን ቤተ ክርስቲያን የሚያስተዳድሩ የአብያተ ክርስቲያናት ተወካዮች ሰኞ ዕለት ከሰዓት በኋላ በጋራ ሆነው ባወጡት መልእክታቸው የእስራኤል መንግሥት ለወሰደው መልካም እርምጃ እግዚአብሔርን አመስግነው በኢየሩሳሌም ከተማ ቅዱስ ስፍራዎች ለዘመናት ሳይዘጉ እንዲቆዩ ለማድረግ የበኩላቸውን አስተዋጽኦ ያደረጉትንም ሁሉ አመስግነው ኢየሩሳሌም የተለያዩ ሃይማኖቶች በመከባበር አብረው የኖሩባት ቅድስት ከተማ መሆኗንም አስገንዝበዋል። በኢየሩሳሌም ከተማ የሚገኙ ቅዱስ ስፍራዎች ክፍት ሆነው እንዲቆዩ በማለት የእስራኤል መንግሥት የወሰደው አቋም ትክክልና ተገቢ እንደሆነ የመካከለኛው ምሥራቅ አገሮች ጉዳይ አጥኚ የሆኑት ጋዜጠኛ ጆርጆ በርናርዴሊ ገልጸዋል። ጋዜጠኛው በማከልም ውሳኔው በእስራኤል መንግሥትና በእስራኤል አገር በሚገኙ የክርስትና እምነት ተከታዮች መካከል ያለው ግንኙነት ወደ ሰላማዊ አቅጣጫ እንዲመለስ ጥሩ አጋጣሚን ፈጥሯል ብለዋል።
በፓኪስታን ክርስቲያኖች ላይ የዛሬ 7 ዓመት ገደማ በአሸባሪዎች በተቃጣው አደጋ ለሞቱ ሰዎች 7ኛው ዓመት በዛሬው ቀን መታሰቡ ተገለጸ። ለዚህ ዜና ዝርዝር ዮሐንስ መኮንን።
ዛሬ በፓኪስታን ክርስቲያኖች ሚኒስትር ሻህባዝ ባቲ የተገደሉበትን 7ኛ ዓመት አስበው መዋላቸው ታወቀ። ዛሬ አርብ በፓኪስታን ዋና ከተማ በኢስላማባድ ሚኒስትር ሻህባዝ ባቲ የተገደሉበትን 7ኛ ዓመት ከሺህ በላይ ክርስቲያኖች አስበው መዋላቸው ተሰማ። የክርስትና እምነት ተከታይ የሆኑት ሚኒስትር ሻህባዝ ባቲ በየካቲት 23 ቀን 2003 ዓመተ ምሕረት በአንድ ጽንፈኛ የእስልምና እምነት ተከታይ እጅ መገደላቸው ይታወሳል። ዛሬ ታስቦ በዋለው ሥነ ሥርዓት ላይ የመንግሥት ባለሥልጣናት፣ የሃይማኖት መሪዎች፣ የክርስትና፣ የእስልምና፣ የህንዱ፣ የሲክ እምነት ተከታዮች፣ ወላጆቻቸው፣ ጓደኞቻቸውና በርካታ የአገሪቱ ዜጎች መገኘታቸው ታውቋል። በዚህ ሥነ ሥርዓት ላይ ሚኒስትር ሻህባዝ ባቲ ሰላም ወዳድ፣ የፓኪስታን ሕዝብ በሰላም በፍቅር አብሮ እንዲኖር ድህነትን በመዋጋት እኩልነት ያለበት ማኅበራዊ ሕይወትን ለማምጣት የጣሩ ሰው እንደነበሩ ወንድማቸው ፖል ባቲ አስታውሰዋል። ሚኒስትር ሻህባዝ ባቲ በጊዜው በሕዝቡ ላይ የሚፈጸመውን የፍትሕ መጓደልን በተለይ በቁጥር አናሳ በሆኑ የክርስትና እምነት ተከታዮች ብቻ ሳይሆን እስልምናን ጨምሮ በሌሎችም የእምነት ተከታዮች ላይ የሚደርሰውን የግድያ ወንጀል ለማስቆም ብርቱ ጥረት ሲያደርጉ የነበሩ ህዝብና አገር ወዳድ ሰው እንደነበሩ ስነ ስርዓቱን ለመካፈል በእስላማባድ የተገኙ ወንድማቸው ፖል ባቲ ገልጸዋል። ወንድማቸው በማከለም ሚኒስትር ሻህባዝ ባቲ የቆሙለት አላማ በሃይማኖቶች መካከለ የጋራ ውይይት እንዲኖር በማድረግ በዜጎች መካከለ ጥላቻን የሚያነሳሱ ጽንሰሳቦችን ለማስወገድ ያለመ እንደነበር አስተውሰው ሚኒስትሩ በሚያራምዱት እንቅስቃሴ መካከለ የቸርነት ምሳሌ የሆነው ሌሎችን መርዳት የሚል የርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ አስተምህሮን የተከተለ እንደነበር ገልጸዋል። ሚኒስትር ሻህባዝ ባቲ በፓኪስታን የአናሳ ማህበረሰብ ተወካይ እንደመሆናቸው በሁለት ዓመታት የሥራ ቆይታ ብቻ በፓኪስታን ሕዝብ መካከል ብሔራዊ መግባባት እንዲመጣ አድርገው ነበር ተብሏል። በመንግሥት ምክር ቤት ውስጥ አናሳ ሕዝቦች ያላገኙትን 4 መቀመጫዎችን እንዲያገኙ አድርገዋል። እንዲሁም ከሌላው የሀገሪቱ ሕዝብ ጋር እንዲቀላቀሉ በማለት 5% የሥራ ዕድል ደሃ ለሆነው አናሳ ማኅበረሰብ ክፍት እንዲሆን አመቻችተዋል። ከፓኪስታን 200 ሚሊዮን ዜጎቿ መካከል 2% ብቻ ክርስቲያን እንደሆኑ ይነገራል። ዛሬም በፓኪስታን ሕዝብ መካከል አናሳ የሆነው የክርስቲያን ወገን በፖለቲካ አለመረጋጋት ምክንያት ስደትና መከራ እንደሚደርስበት ቢነገርም ከእስልምና ተከታይ ወገኖችና ከመንግሥት ጋር መልካም ግንኙነት እንዳላቸው ታውቋል። የሚኒስትር ሻህባዝ ባቲ ወንድም ፖል ባቲ በንግግራቸው መጨረሻ ከፓኪስታን ሕዝብ መካከል 50% ገና የትምህርት ዕድል ያላገኘ እንደሆነ ገልጸው ሕፃናት ወደ ትምህርት ቤት ገብተው ስለ ፍቅር፣ ስለ አንድነትና ስለ ሰላም መማር ይኖርባቸዋል ብለዋል።
ክቡራንና ክቡራት አድማጮቻችን፣ እምነታችን ይህ ነው በሚል አርዕስት በዛሬው ዕለት የምናቀርብላችሁ አስተምሮ የኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን የካቶሊክ እምነታችን ምንነት፣ ካቶሊክ በመሆናችን የሚሰማን ደስታ በሚል ርዕስ ካሳተመው መጽሐፍ ላይ በስቅለት አርብ ዕለት የክርስቶስን መስቀል በልዩ ሁኔታ እናከብራለን፣ ለእርሱ ያለንን ፍቅር እና አክብሮት እንገልጻለን በሚል ርዕስ ያሰፈረውን አስተምሮ ይሆናል። የማቀርብላችሁ ማክዳ ዮሐንስ ነኝ። አብራችሁን በመሆን እንድትከታተሉን እንጋብዛለን። በስቅለተ አርብ ዕለት የክርስቶስን መስቀል በልዩ ሁኔታ እናከብራለን፣ ለሱ ያለንን ፍቅርና አክብሮት እንገልጻለን። በስቅለተ አርብ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ መሞቱን እናስባለን። በዚህ ዕለት እኛ ካቶሊኮች መስቀልን በልዩ ሁኔታ ነው የምናከብረው። አከባበሩም በላቲን አምልኮ ስርዓት እንደሚከተለው አይነት ነው። ትልቅ መስቀል ወይን ጠጅ ቀለም ባለው ጨርቅ ተሸፍኖ ካህኑ ከፍ አድርጎ ተሸክሞት ወደ ቤተ ክርስቲያን ይገባል። ካህኑ መሸፈኛ ጨርቁን እያነሳ 3 ጊዜ እነሆ ዓለምን የሚያድን ጌታ የተሰቀለበት የእንጨት መስቀል እያለ ይዘምራል። እንዲህ እየዘመረ ቤተ ክርስቲያኑን አቋርጦ ያልፋል። ምእመናኑም ደግሞ በጉልበታቸው ተንበርክከው ኑ ለእርሱ እንስገድለት እያሉ ይመልሳሉ። መሸፈኛ ጨርቁ ሙሉ በሙሉ ከተነሳ በኋላ ምእመናኑ አንድ በአንድ ወደፊት እየመጡ በመስቀል አጠገብ በመንበርከክ በእጃቸው በመንካት ወይም በመሳም መስቀሉን ይሳለማሉ። አንዳንድ ሰዎች ምናልባት መስቀሉን እንዲህ ባለው ሁኔታ በማክበራችን የእንጨት መስቀልን በመንበርከክና በመሳም ጭምር ታመልካላችሁ ብለው ሊያስቡ ይችላሉ። ለእንደነዚህ አይነት ሰዎች በአክብሮት እንዲህ እያልን እንመልሳለን። እኛ ካቶሊኮች የእንጨት መስቀልን አናመልክም። እኛ የምናመልከው እስከ ዓለም ፍጻሜ ድረስ ከእኛ መካከል የሚኖረውና ሕያው የሆነውን ክርስቶስን ነው። ስለሆነም ኑ ለእንጨት መስቀል እንስገድለት አንልም። ይልቁንም ለእርሱ ለክርስቶስ እንስገድለት ነው የምንለው። በመካከላችን ለሚገኘው ለክርስቶስ እንስገድለት ማለታችን ነው። መስቀል ክርስቶስ በመስቀል ላይ ሆኖ ለእኛ ያሳየውን ትልቅ ፍቅር ያስታውሰናል። ልባችንንና አእምሯችንን ወደዚህ ሐሳብ እያነሳሳልናል። ክርስቶስን በልባችንና በአእምሯችን በመያዝ ለእርሱ ሰግደን እርሱን እናመልካለን እንጂ افيت لفيتاتشن يميتايون مسكالو يتسرابتن يموتنجت عدلم بي إلاد هيواتاتشن يميهونو نغروتشن ازيه لاي ما سابن شلالن لمسالي عنديت مشريت بدنغتن يادغا يموتباتن يبالوان فوتو لتسمت شلالج تاديا بزي ساعت يهجسيت يمتسامونا يمتودو فوتو يتاتمبت ورقتن سايحون يانن ود بالوان نو فوتو يانن ود بالوان اندت تستاوز اندت سمونا اندت ودو يميرادات مساريا بچانو ሰዎች የተሰቃየውንና የተሰቀለውን የክርስቶስን አካል መስል በመስቀል ላይ የሚያኖሩት ለምንድን ነው? ክርስቶስ ከሞተ እስከ ብዙ መቶ ዓመታት ድረስ ክርስቲያኖች መስቀልን ያከብሩት የነበረው ያለ አካል መስለ ባዶን ነበር። አንዳንድ ጊዜ የአካል መስል ባዶ መስቀል በተለያዩ ውብ ድንጋዮች ያጌጡ ነበር። ይህም ክርስቶስ ከሙታን መነሳቱንና ሕይወቱን ለመግለጽ ነው። ነገር ግን በ11ኛው ክፍለ ዘመን ጥቁር ሞት እየተባለ የሚጠራው አደገኛና ገዳይ ወረርሽን በአውሮፓ በገባ ጊዜ ሰዎች በዚያ ጉዳይ ቁስሎች ተከበው ክርስቶስን በመስቀል ላይ ከነቁስሉና ከነስቃዩ ያስተውሱት ነበር። በመስቀል ላይ እንዲህ የቆሰለውና የተሰቃየው ክርስቶስ በጎናቸው እንዳለ ከእነርሱ ጋር አብሮ እንደሚሰቃይና እንደሚሞት ይስማቸው ነበር። በዚህ ምክንያት ነው የቆሰለውና የተሰቃየውን የክርስቶስ አካል መስል በመስቀል ላይ ማኖር የተጀመረው።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ። Nadie ya me sabe.